ለረጅም ዓመታት በአይን ሐኪምነት ካገለገሉ ኢትዮጵያዊ ባለሙያ ጋር ወዳደረግነው ቆይታ ነው የምንወስዳችሁ።
በቅርቡ ከዚህ ዓለም በሞት የተለዩት የቀድሞ የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር ባቋቋሙት ማዕከል አማካይነት
ኢትዮጵያን ጨምሮ በተለያዩ አገሮች ካበረከቷቸው ላቅ ያለ ግምት የሚሰጣቸው ስራዎቻቸው ውስጥ አንዱ ይሆነውን
በሕክምና ካልተረዳ ለአይነ ስውርነት እስከ መዳረግ የሚያደርሰውን የአይን ማዝ ወይም ትራኮማ በሽታ ለመዋጋት ለበርካታ አስርታት በተሰራው ስራም ተሳትፈዋል እኚህ እንግዳችን።
ካርተርን በአካል አግኝተው ለመልካም ስራቸውም ምስጋና ለማቅረብ ጭምር እድል የገጠማቸው ናቸው።
ዘለግ ካለው ወጋችን ታዲያ በመጠኑ እናሰማችሁ። እንደምናመሹ ዶክተር ወንዱ አለማየሁ፣ የጂሚ ካርተርን የአይን ማዝን የማስወገድ ዘመቻ እንዲያስታውሱልን ነው የጋበዝኖት። በዚያውም ስለዚህ አስከፊ በሽታ ያካበቱትን እውቀቶን ለአድማጮቻችን ያካፍሉልናል። ስለ ጊዜው እጅጉን እናመሰግናለን።
እኔም በጣም በጣም አመሰግናለሁ። የኒክ ፕሬዚደንት ጉዳይ የነበራቸው ራዕይ በጣም በእውነት ልዩ ነበር። ሰላምን በተመለከተ የሰዎችን ምርት በማስጠበቅ በኩል እንዲሁም ስቃይን የማስወገድ ራዕይ በጣም የሚያስገርም ለአርባ ዓመታት በዚህ ስራቸው ክትትል በማድረግ እና ጥረት በማድረግ ይታወቃሉ። እኔ በአካል የተገኘ ነው እዛ አትላንታ የዚህ የትራኮማ ወይም የአይን ማዝ ችግር እንዴት አድርገን ውጤታማ በሆነ መንገድ ለማጥፋት እንችላለን ይህን በሽታ በሚል የተደረገው ውይይት ላይ እዛ አገኘኋቸው። በእረፍት ጊዜ ለብቻቸው ሆነው ሳገኛቸው በእውነቱ በእኔ በኩል ኢትዮጵያ ውስጥ ላለው ለዚህ በጣም ግዙፍ ችግር የሚያደርጉትን አስተዋጽኦ በማንሳት ምስጋናዬን አቀብያለሁ እና በእውነቱ እኚህ ሰው በጣም ክብር የሚገባቸው እውነትም በሕይወት እያሉ ክብር ተሰጥቷቸዋል። ትልቅ አስተዋጽኦ አድርገዋል። በተለይ እንደው አፍሪካ ውስጥ ኢትዮጵያን ጭምር ማሊ፣ ኒጀር፣ ዴረን፣ ሳውት ሱዳን፣ ሱዳን፣ ጋና በእነዚህ ሀገሮች በሙሉ በእውነት እንቅስቃሴ አድርገዋል። ከፍተኛ ክብር ይገባቸዋል። እግዚአብሔር ነፍሳቸውን ይማር።
መቼ ነው ዘመኑ ዶክተር ወንዱ እርሶ ፕሬዚዳንት ጂሚ ካርተርን በአካል ያገኟቸው?
እንግዲህ የዛሬ 10 ዓመት ሊሆን ነው። አሁን 2014 ዓ.ም ነው ፈረንጆቹ አቆጣጠር። ስብሰባው 15ኛው የትራኮማን ጉዳይ የአይን ማዝን ችግር ቅድም እንዳልኩት ለማስወገድ የሚደረገው ጥረት በየአመቱ ስብሰባ ይደረጋል። ዳክተር ሴንተር እና ዘዘ የሚያገኝበቸው ከሆነ በዚህ በቁርጠኝነት በትጋት ለሚደረገው ስራ ድጋፍ በማድረጋቸው ለብዙ ሰዎች የመከራ ምክንያት የሆነውን ነገር በሽታ ለማጥፋት ጥረት በማድረጋቸው እኔ ምስጋናዬን አቀረብኩ። እሳቸውን ይህን በማድረጌ በጣም ደስ ይለኛል ማለት
ዶክተር ወንዱ። እንግዲህ ይሄ የካርተር ማዕከል በበርካታ የተለያዩ ስራዎች የተለያዩ ዘርፎች ነው የተሰማራው። ቀደም ብሎ እንደጠቀሱት በሰላም ላይ ይሰራሉ፣ በምርጫ ጉዳይ ላይ ይሰራሉ። ይበልጡን ግን ዛሬ ትኩረት የምናደርግበት ይህ በአማርኛ የአይን ማዝ የሚባለው የትራኮማ የአይን በሽታን የተመለከተ ነው። እርሶም በቀጥታ የተሳተፉበት እንደመሆኑ በርከት ያሉ የአፍሪካ ሀገሮች ውስጥ ካሄድ እንጂ በመጠኑም ለአይን ማዝ የተጋለጠው ኢትዮጵያዊ ቁጥር ከሌሎቹ አፍሪካውያንም ከሌሎች ሀገሮችም የላቀ መሆኑን የከፋ መሆኑን ይነገራል። እንደው የእርሶን ልምድ ቢያስታውሱን፣ እርሶ ይሄን ማዕከል በኢትዮጵያ ያለው ፕሮግራም ላይ ሲሳተፉ ምን ይመስል ነበረ?
ይህን ስራ እኔ የጀመርኩት በድህረ ምረቃ ትምህርት ጊዜ ነው በአይን ሐኪምነት ለመሰልጠን። እንግዲህ ዶክተር ጳውሎስ ቀና አይን ሐኪሙ የድህረ ምረቃ ትምህርት ጀምረው 3 ሐኪሞች ገብተን ነበር እድሉን አግኝተን እና በዛ ፕሮግራም አንደኛው ትልቁ ስራ መሰራት ያለበት ምርምር እና በአጋጣሚ ፕሮፌሰር በዛ ተክለ ሃይማኖት የነርቭ ሐኪም ናቸው። በማዕከላዊ ኢትዮጵያ አካባቢ ስለ ነርቭ ህመም ጉዳይ ጥናት ያደረጉ ነበር እና በጣም የዚህ የአይነ ስውርነት ችግር የአይን ችግር በጣም በርካታ ስለሆነ የድህነ መጥበቃ ተማሪ በመሆኔ ለዚህ እድል አግኝቼ ያንን በምን ምክንያት ነው አይነ ስውርነት የሚከሰተው፣ የአይን ችግር ምን ይመስላል የሚለውን ጥናት ለማድረግ በተማሪነት ነው እንግዲህ ይህንን ጥናት ያደረኩት እና በእውነት ያየሁት የአይን ማስ ችግር ግዙፍ ነበር እና በዛ ምክንያት እኔ አሁን የሙያ ህይወቴን በአብዛኛው ይህንን የአይን ማስ ችግር ለማስወገድ በሚደረገው ጥረት ላይ የሚያሳለፍኩት ለማለት ይችላሉ። እንግዲህ የአይን ማስ በሽታ በተህዋሲያን ምክንያት ይሄ ባክቴሪያ ክላሚዲያ ትራኮማቲስ የሚባል ነው፣ ከሰው ወደ ሰው የሚተላለፍ በሽታ። ክፋቱ በአብዛኛው ትኩሱ ምርቃዜ ያለው ትምህርት ቤት ከመግባታቸው በፊት ህጻናት ላይ ከአንድ እስከ አምስት ዓመት ያሉ ህጻናት ላይ ነው ይባላል። ለእነሱ ደግሞ ክብካቤ የምትሰጠው እናት ነች እና እናት ከልጆቿ በሽታው እየተላለፈባት በጣም በተደጋጋሚ ምርቃዜው ሲያጠቃት ወደ አይነ ስውርነት የሚዳረገው ችግር ውስጥ ትገባለች እና ክፉ በሽታ ነው። ህጻናትን እና እናቶችን ሴቶችን በአብዛኛው የሚያጠቃ ችግር ስለሆነ በእውነት በእልህ ይህንን ተያይዘነዋል። አሁን በኢትዮጵያ ሰፊ ፕሮግራም እየተካሄደ ነው። እንግዲህ እናጠፋለን ብለን ተነስተን የነበረው በዓለም አቀፍ ደረጃ በ2020 እሱ አለፈብን። አሁን 2030 ብለናል። አንዳንድ ጊዜ ስቀልድ በኢትዮጵያ አቆጣጠር ብታረጉልን ይሻላል እላቸዋለሁ። ስለዚህ አሁን የቀረን እንግዲህ 6 ዓመት ነው እና ትግሉን እንግዲህ ይቀጥልን።
ዶክተር ወንዱ እንደውም አንድ ጽሁፍ ላይ እንዳነበብኩት ፕሬዚደንት ሟቹ ፕሬዚደንት ጂሚ ካርተርም እንደዚሁ በአማራ ክልል አካባቢ ይመስለኛል ይህንን የትራኮማ የአይን ማዝ በሽታ ምን ያህል ሰዎችን ቤተሰቦችን እያጠቃ እንደሆነ በአንድ ወቅት ሄደው በነበረ ጊዜ ሲያዩ ይህንን አይቼ እንቅልፍ አይወስደኝም የምችለውን ሁሉ አደርጋለሁ ብለው ቃል እንደገቡ አንድ በዚሁ ስራ ላይ የተሰማሩ ሰው የተናገሩትን አንብቤያለሁ። እና በሽታው መከላከልም መቆጣጠርም የሚቻል ነገር ግን ቤተሰብን እንግዲህ እናትን ካጠቃ መላውን ቤተሰብ ዋናው ምሰሶ ጎዳ ማለት ነው። ከባድ ነገር ነው።
በጣም ልክ ነው። እንደው አንኳሩን ሀሳብን ያነሳሽው እና እናቶች መጠቃታቸው ቤተሰቡን ህብረተሰቡን ሁሉ ለጥቃት የሚዳርግ ነው። እንግዲህ ደግሞ ክፋቱ የዚህ ለአይነ ስውርነት የሚዳርገው ደረጃ ሲደረስ ይሄ የአይኑ ሽፋሽፍት የአይኑ ጸጉር ወደ ውስጥ ይቀለበሳል እና አይኑን መፍታቅ ይጀምራል። ብሌኑን እየፋቀ ጠባሳ አድርጎን ወደ አይነ ስውርነት የሚዳርገው እና እንግዲህ እግዚአብሔር ያሳያችሁ በቀን በደህና ጊዜ 19,000 ጊዜ አይናችን እንጨፍናለን እንገልጣለን። ይህን ታቆም ሲሆን እቺን እናት አስቧት። እዛ ጭስ ውስጥ ሆነ እንጀራ ትጋግራለች፣ ወጥ ትሰራለች፣ ቤተሰቧን ለመደገፍ ያ ጸጉር ወደ ውስጥ ተቀልብሶ አይኗን በጨፈነች ቁጥር እየወጋት እያቆሰላት እና በእውነት እውነታቸውን ነው እንቅልፍ የማያስወስድ እልህ የሚያስይዝ ነው። ግን እንግዲህ ለምን እንዴት ተስፋ አትቆርጥም እያሉ ይጠይቁኛል ብዙ ጊዜ። አንድ የዳነች እናት ደግሞ ተስፋን ካለመለመድ ፈገግ ሲሉ ማየት በእውነት ለልብም ለአእምሮ የሚያረካ ነገር ስለሆነ ስራውን ለማቋረጥ አይቻልም። እልክ የሚያስይዝና ይሄን ደግሞ አንቺም እንዳልሽው ቅድም መከላከል እንችላለን። የግል ንጽህና፣ የአካባቢ ንጽህና፣ ይሄ ጸጉሩ ተቀልብሶ ወደ ውስጥ አይኑን በምጥቅበት ጊዜ እሱን ለማስተካከል የሚደረግ ቀዶ ሕክምና አለ። ምርቃዜ በሚኖርበት ጊዜ የሚሰጥ መድኃኒት አለ። አንት ጋር ይህንን ማድረግ እየቻልን ነው። እንግዲህ ውሃ እጥረት አለ። የዚህ የአካባቢ ንጽህና ጉድለት፣ በተለይም ደግሞ ቅድም እንዳነሳሁት ገና ትምህርት ቤት ያልገቡ ህጻናት ዳሪያ በየሜዳው ነው የሚሆኑ። ዝንብ እንደ ማዕት ይፈላል። ያንን በሽታውን የሚያስተላልፈው ደግሞ ዝንብ ነው ወይም እጃችን ጣት ነው ወረብ ወይም የራሽ ጨርቅ ነው። እና ይሄንን ሁኔታ ለመደወት በጣም የተይዘው ጥቅም ላይ ውሎ የተረጋገጠ መፍትሄ አለ። አሁን እኮ ሌሎች አፍሪካ ሀገሮች አሁን ጋምቢያ፣ ጋና፣ ሞሮኮ ይህንን አስወግደውታል እና እኛም አፍሪካ ሀገር ለዚህ ያለውን ስራ ሰርተን ውጤታማ የሆንበት ስላለ ይህንን መፈለግ ተከትለን እኛም በዛን ቢወጣሞችም ጥረት መድረግ ያስፈልገን።
ፕሬዚደንት ካርተር በማዕከላቸው አማካይነት በትራኮማ ወይም በአይንማዝ ዙሪያ ምን ምን ስራዎችን ነበር የሚሰሩት? ምን ምን ክንዋኔዎችስ አስመዝግበዋል?
በጣም ጥሩ። በ2000 የፈረንጆቹ አቆጣጠር አዲስ ዘዴ በመጠቀም በተለይም ደግሞ የሚዋጥ መድኃኒት ተገኘና ፋይዘር የሚሰጠው እሱን በመጠቀም ኦፕራሲዮን ለማድረግ ከዛ መድኃኒቱን በመስጠት የአካባቢ ንጽህና፣ የግል ንጽህና ይህንን በተመለከተ እንደው የጠሟለ ውሃም በቅርቦት የሚሻሻልበትን ዘዴ በመፈለግ ለመጀመሪያ ስንጀምር 3 ወረዳዎች ላይ ስራ ጀምር። እነዚህ 3 ወረዳዎች አንዱ አማራ ክልል ካርተር ሴንተር የሚደግፈው፣ ሁለተኛው ጎል ቢዥ የሚደግፈው አንድ ሌላ ወረዳ፣ ከዛ ደግሞ 3ኛው ኦርቢስ። እኔም እዛው ስራ ስለነበረ ኦርቢስ የሚባለው ድርጅት ውስጥ እነዚህን 3ቱን ወረዳዎች ጀመርንና ከዛ በኋላ እነሱ ለካርተር ሴንተር እንዲያውም ከአንድ ወረዳ ተነስቶ ሙሉ የአማራ ክልል ይህን ስራ ማካሄድ ተጀምር እና አስፋፉት። በጣም አሁንም ቢሆን በጣም ከፍተኛው ችግር አማራ ክልል ገና ሙሉ በሙሉ አልተወገደም ወይም በተቀረው ክልሎችም እንደዚሁ አለ እና ይህንን አጠናክር መቀጠል ግን አስፈላጊ ነው።
መልካም ዶክተር ወንዱ፣ እንግዲህ የአይን ማዝን አይነት የአይን ብርሃንን ሊያሳጣ የሚችል በሽታ ቅድም በወጉን ዳስረዱን በቀላሉ ሊከላከሉት ሊዳን የሚቻል ይበልጡን የድሃ በሽታ የሚመስል ከግል ንጽህና አጠባበቅ፣ ከውሃ አቅርቦት፣ ቅድም እንደነገሩን ከዝንብ አካባቢው በመኖሩ ከአንድ ወደ አንዱ የሚዛመትበት፣ ከእናት ወደ ልጅ፣ ከልጅ ወደ እናት እዚያው ብዙ ሰዎችን የሚጎዳ ነገር ግን ሊከላከሉት የሚቻል በሽታ እንደመሆኑ ማጥፋቱ ጋር ያልተደረሰ ዛሬም ትልቁን ቁጥር የያዘች አገር ነውና የኢትዮጵያን ስናነሳ የምናወራው እነኚህ መሰረታዊ ችግሮች ባሉበት ቤተሰቦች፣ ግለሰቦች፣ ምክንያቱም የአይን ብርሃንን ያህል ነው የሚያሳጣው መታወር የሚከተልበት ትልቅ ፈተና ነው እና የሚደቅ ነው። ምን ይታዩታል? አስቀድሞ በመከላከሉ የሚሆን በሕክምናው በተለይ በግንዛቤውና ህብረተሰብን በማሳወቁ ረገድ ሊሰሩ የሚችሉ ስራዎች ላይ
ይሄ እኮ ነው። አሁን እንግዲህ ይሄ ዓለም ጤና ጥበቃ ድርጅት ብዙ አመታት ጀምሮ ተግባራዊ የሆነ ያለው ሴፍ ስትራቴጂ የሚባለው ሰርጀሪ፣ አንቲባዮቲክስ፣ ፐርሰናል ሃይጂን እና ኢንቫይሮንመንታል ኢምፕሩቭመንት ነው ወደ እንግሊዝኛ የጨመርኩባቸው። ቀዶ ህክምና አድርጎ ወደ ውስጥ የታጠፈውን ጸጉር ማስተካከል አንዱ ነው። ከዛ የግል ንጽህናን በተመለከተ የሚደረግ ነው እና መድኃኒት ደግሞ በመስጠት ውሃ፣ የአካባቢ ንጽህናን ደግሞ። ይሄ ነገር እንግዲህ ጥረቱ ህብረተሰቡ ይህን ተገንዝቦ ህብረተሰቡ ብቻ ሳይሆን ትኩረቱ ደግሞ እነዚህ ህፃናት ላይ እና እናቶች ላይ ትኩረት ተደርጎ የአስተዳደር ክፍሉ፣ የሃይማኖት ድርጅቶች፣ ሌሎችም በሙሉ በመንግስትም በኩል በቂ ትኩረት ተሰጥቶት ብዙ እንቅስቃሴ ማድረግ ያስፈልጋል እና ይሄ ጥረት አሁን ቀደም ብሎ ከነበረው 886 ወረዳዎች አሁን 320 ለዚህ ትራኮማ ማጥፋት ደረጃ ደርሰዋል እና የሚያበረታታ ነገርም አለ። እርግጥ ብዙ መስራት ያለብን ነገር አለ። ወደ 566 ወረዳዎች ገና አሁንም ብዙ የአይን ማስ ችግር ያለባቸው አሉ እና ይህንን ጥረታችንን ግን አጠናክረን መቀጠል አለብን። እርግጥ አሉ ድርጅቶች የሚረዱ ከውጭ የመጡ ድርጅቶች፣ ሬዶሎስ ፋውንዴሽን፣ ኦርቢስ፣ ካርተር ሴንተር፣ ሌሎቹም አምሬት ብዙ ድርጅቶች አሉ። ከነሱ ጋር ፕሮግራም መካሄድ ያስፈልገናል። እንግዲህ 20-30 ብለናል እና በግድ በቁርጠኝነት ይህንን ጥረት መካሄድ ያስፈልጋል። ህብረተሰቡ አምተም እንዳነሳው ብለ ህብረተሰቡ ይህን መገንዘብ አለበት። ይሄ ነገር ሊወገድ ይችላል። እኛ ጥረት መቀጠል አለብን። ከልማት ጋር በጣም የተገናኘ እኮ ነው። ከልማት እቅዶች መካከል እንደው ግቦች መካከል ይህ ትራኮማ በተመለከተ ወይም አይን ማዝን በተመለከተ የእናቶች ጤና፣ የልጆች ጤና፣ የአካባቢ ንጽህና፣ የውሃ መኖር ከልማት ጋር በጣም የተገናኘ ስለሆነ ይህ የትራኮማን ማጥፋት እንዲያውም እንደ አንድ ምልክት ልናረገው ይገባል። ይሄ ፈረንጆቹ ሰስቴይነብል ዲቨሎፕመንት ጎልስ የሚሉትን የዚህ የልማት ግብ ትልቅ ምልክት ልናረገው እንችላለን እያልኩ ታገላለሁ።
በእርግጥ አጽንኦት ሰጥቶ ሊነገር የሚገባውን ነገር ነው ያነሱት ዶክተር ወንዱ። የድህነትም የመቆርቆዝም ምልክት ተደርጎ መታየት አለበት። ብዙ አደናቃፊ ሁኔታዎች ያሉበት ጊዜ ነው ያለነው። ሌሎች ተደራራቢ ችግሮች አሉ። የተዘነጋም እንዳይሆን ከእናንተ ከባለሙያዎች ውጪ ሌሎቻችን እንደው ሌላ ቅድሚያ የምንሰጣቸው ሁኔታዎች የበዛበት ጊዜም ይመስላል። ቅድም ያሏቸውን አራት መርሆች የተከተለ ስራ መስራት አጽንኦት ሊሰጠው ይገባል። እንደው በቀጥታ ወደ እርስዎ ሙያ ብንመለስ ዶክተር ወንዱ፣ የድህረ ምረቃ ተማሪ በነበሩበት ወደ ጥናት የሄዱበትን አጋጣሚ ወደዚህ ስራም ገፋ አድርገው የዘለቁበትን ጠቆም አድርገዋል። ቀን በፊት ወደ ሕክምና ሲገቡ ከሕክምናም የአይን ሕክምናን ሲመርጡ ምን አይነት ነገሮች እንደው ምክንያት ሆነዎት?
እንግዲህ ገና ተመርቀን ስንወጣ ሜዲካል ዳይሬክተር ነው የምንሆን። እሱን ስራ ካከናወን በኋላ እሱን ስራ እየሰራሁ ሀረር መጀመሪያ ሰራሁ። ከዛ በኋላ ደግሞ ወደ አዳማ ተዛውሬ ናዝሬት እዛ ሰራሁ። እዛ በምንሰራበት ጊዜ ብዙ የሚያጋጥመን ችግር በተለይም ከአይን ጤና ጋር የተያያዘ ነው እና ድሉ ሲገኝ እና የድህረ ምረቃው ትምህርት ሲጀመር ቀጥታ እንግዲህ ከገቡት ሶስት የመጀመሪያ ሰልጣኞች እኔ አንዱ አንደኛው ለማሟላት ያለበት አንድ የድህረ ምረቃ ተማሪ ሁለት ትልልቅ እንደው በአቅሙ ጥናቶች ማድረግ ያስፈልገዋል እና ያ ጥናት ደግሞ ለእኔ በእውነት የዚህን የአይን ማዝ ችግር ቀጥታ ለማየት አጋጣሚ የሆነ እና ከዛ በኋላ ድህረ ምረቃ ትምህርቱን ማልቆ ተጨማሪ ትምህርት በሚደረግበት ጊዜ የገባሁት የህብረተሰብ ጤናን የአይን ጤናን በተመለከተ ነው ስልጠና ያደረኩት እና በዛው እንግዲህ ምርምር የማድረጉን ይህንን በሽታ የማጥፋቱን መላከል ነገር በጣም አጥብቄ ይዤዋለሁ።
ዶክተር ወንዱ እንግዲህ ረጅም ጊዜ ብዙ አመታት የአይን ሕክምና ሙያ ላይ ተሰማርተው የኖሩ ኖት፣ እንደው አንዲት ሴትና ህፃን ልጇ ከዚህ በሽታ ሲገላገሉ በእርሶ ሕክምና ምን አይነት ስሜት ይሰማቸዋል? ቀደም ሲልም ጠቅሰውት ነበርና ቢያጋሩን።
እኔ ምንም እኮ እንደው ፈገግታው ከልብ የመነጨ ፈገግታ ነው የምታየው። ይህንን የአይን ማስ ችግር እንደው እርዳታም ለማግኘት አንድ ጆል ኤገርተን የሚባል ፊልም አክተር ላቪንግ የሚል ፊልም አይታችሁ እንደሆነ እሱን የሰራ ኦስትሬሊያዊ ነው እና መጥቶ ፍሬድ ሆሎስ ፋውንዴሽን የሚባል አርሲ ሄድንና እንደዚህ ችግር ያለባቸውን እናት ይዤ ናቸው። ከዛ በማግስቱ መርምረን ኦፕራሲዮን ከተደረጉ በኋላ መጡና ስናያቸው የነበራቸው ደስታ ምርቃቱ እኮ እንደ ጎርፍ ነው የሚዘንበው እና እጁን የያዙትና መድረቁ ልጆች ይስጥህ አርቲስት ምን አሉና እንደ ልማዳችን እንክፍ እንክፍ አሉበት እጁ ላይ። እንዴት ነው እንዴ ጠፋችሁኝ እኳል
ምርቃቱ እሱ መሆኑን አላም
እና ምልሽ ይሄ በእውነት እንደ በቃላት ለመግለጽ የሚያስቸግር እኮ ነው። 10-15 ደቂቃ ሊፈጅ ቀጥሎ ሕክምና ነው። አሁን በሐኪሞች በጣም እጥረት ስለነበረ ስንጀምር ሌሎችን የጤና ባለሙያዎች እያሰለጠን ይህን ስራ እንዲሰሩ እሱንም ደግሞ ጥናት አድርገን እንግዲህ በሐኪም ቢሰራው እና እነዚህ የሰለጠኑ የአይን ሕክምና ዘች የሌሉ የጤና ባለሙያዎች ቢሰሩት እንዴት ነው ውጤቱ የሚለውን አይተን ብዙ አሰልጥነው እንደውም ሺ በላይ አሉ እንደዚህ ያለ ስራ የሚሰሩ እና ቶሎ ብሎ ይህንን ችግር ያለባቸውን ሰዎች አግኝተው ይህን ቀዶ ሕክምናውን በማድረግ ወደ የአይን ብሌን ጠባሳ ችግር ሄዶ አይነ ስውርነት ከመከሰቱ በፊት አገልግሎትን የመስጠት ነገር እየተያያዘ ነው ያለ ነው እና በጣም በጣም ብዙ እንደዚህ ያለ አገልግሎት እየተሰራ ያለ የአይን ብሌን ጠባሳ ከመጣም በኋላ በእኔ በኩል ተስፋ መቁረጥ የለብንም ብላለሁ። ኢትዮጵያ ውስጥ እንግዲህ የአይን ባንክ አቋቁመን በጣም ከፍተኛ ስራ እየተሰራ ነው። ከ3000 በላይ የአይን ብሌን ጠባሳ ያላቸው ሰዎች ንቅለ ተከላ ተደርጎላቸው ካለማየት ወደ ማየት የተለወጡበት ሁኔታ ስላለ እኔ በእሱም ተስፋ መቁረጥ የለብንም እላለሁ። እንግሊዝኛው ኢሪቨርስብል ብላይንድነስ የሚሉትን ነገር አረተውም። እነዚህ ሴቶች ወይም እናቶች በአብዛኛው እድሜያቸው እኮ 40 ውስጥ ያሉ ናቸው። እኛ እንግዲህ የከፋ የአይን ማስ ችግር ስላለብን ደግሞ እንደውም ህፃናት ላይ እንኳን ለአይነ ስውርነት የሚዳረገውን ችግር እናያለን። እኛና ደቡብ ሱዳን እንዲህ ያለ ችግር እናያለን። ይሄ ግጽፈቱን የሚያሳይ ነው እና ትግላችን ተጠናክሮ መቀጠል አለብን፣ ተስፋ መቁረጥ የለብንም ነው የምለው። እና በእውነት የምታገኘው ደስታ እርካታ ግን በቃላት ለመግለጽ የሚያስቸግር ነው።
የአይን ብርሃንን ያህል መስጠት የሚፈጥረውንም ደስታ በሙማ ላይ የሚያሳድረውንም እናንተም ላይ የሚጋባው በእነሱ ፈገግታ የገለጹት መልካም ስሜት ትልቅ ይመስለኛል። ዶክተር ወንዱ እንደው አንዳንድ ጊዜ እንዲህ ብዙ ህሙማን በሚረዱበት ሁኔታ ውስጥ የየዕለት ፈተናዎች ባሉበት ጊዜ ውስጥ አንዳንድ ታሪኮች ናቸው እንደው ለየት ብለው የሚወጡት እንደው በተለይ የሚያስታውሱት የአንዲት ታዳጊ ልጅ፣ የአንዲት ወጣት እናት፣ የአንዲት አረጋዊት መጀመሪያ ሲያገኟቸው ያዩት ከህክምናው በኋላ የተመለከቱት እንደው ከሌሎቹ ጎላ ብሎ የሚታዩት ሊያጋሩን የሚችሉት ታሪክ ካለ? የሰዎች ታሪክ መቼም ይማርካል።
ይሄ አሁን በተለይ ቅድም ባነሳሁት በዚህ የአይን ባንክ አገልግሎት የተጠቀሙ ወጣቶች አሁን ማህበር ሁሉ አቋቁመዋል እና አግኝቻቸው አንዷ አይኗ የብርሃን ከተመለሰ በኋላ ሐኪም ሆናለች። የማህበሩ ጸሐፊ ትምህርት ቤት ገብተው ዩኒቨርሲቲ ተምረው ተመርቀው በሂሳብ ስራ ሰራለሁ ምናልባት አጋጣሚ ከተገኘ እነሱን እንድታናግሯቸው እንደሱ ይለኛል። እኔ እናንተንም ጭምር ነው እንግዲህ መገናኛ ብዙሃን ባለሙያዎች እንዲህ ያለው ስራ ላይ አስተዋጽኦ ስታደርጉ በእውነት ከፍተኛ እርካታ የሚሰጥ ነው። አንድ ሰው ሞተ በኋላ ብሌን ቢለቅስ ለምሳሌ ያንን ብሌን ቢለቅስ ሶስት ጊዜ አይበታል ይላል ኢትዮጵያ አይን ባንክ። አንድ ጊዜ እሱ አይቶበታል፣ እሱ በህይወት ያለ ተጠቅሞበታል። ከዛ ደግሞ እያንዳንዱ አይን ደግሞ ለሁለት ሰዎች ተተክቶ ድካም ይሰጣል እና ትልቅ እርካታ ነው በእውነት። ሰው ሊብሬን ወይም መከላከል የሚችል ምክንያት አይነ ስውር መሆንን መታገል ያስፈልገን። ነገር ግን ሰው ማዳን በማንችለው ምክንያት አይነ ስውር ከሆነ ህይወቱ የተሟላ ሆኖ ለሀገርም ለራሱም የሚጠቅም ቢሆን ደግሞ መመቻቸት ተገቢ ነው። ግን እኛ አሁን ባለን የኢኮኖሚ አቅም ያንን ለማድረግ ሊያስቸግረን ይችላል። ስለዚህ መከላከሉ፣ ማዳን፣ ማሳወቁ ላይ ከፍተኛ ጥረት ማድረግ ይገባል። በዚህ ዘመን ከሰው ወደ ሰው በሚጋባ ልንከላከል የሚቻል በሽታ ስቃይና መከራ ማየት የለብንም ብያም።
ዶክተር ወንዱ ስለዚህ ስለ አይን ማዝም ሆነ ስለ ሌሎች በሽታዎች ቀደም ሲል እርሶም ጠቅሰውታል መገናኛ ብዙሀን ትልቅ ሚና አላቸው ስለ በሽታው እንዴት መከላከል እንደሚቻል በማሳወቅ ረገድ ብለዋል እና በቂ ትኩረት እየተሰጠው ነው በመገናኛ ብዙሀን?
በጣም የተሻለ ሁኔታ ላይ ነው ያለ ነው። ቅርብ ጊዜ አሁን አዳዲስም የመጡት እንደ ኢቢኤስ እንደዚህም በዚህ ይሳተፋሉ። ነገር ግን የተሻለ ልናደርግ ይገባል ባይ ነኝ እኔ። በየዕለቱ ይህን ጉዳይ እያነሳን ከፍተኛ ጥረት እንዲደረግ በጣም መትጋት ያለብን ሆኖ ይሰማኛል። ያኔ መጀመሪያ ስም ያነሳሁት ይሄ በ2000 እንደ ፈረንጆቹ አቆጣጠር ይህንን ሶስት ወረዳዎች ላይ ስንጀምር ቢቢሲ ወርልድ ሰርቪስ ትራስት አብሮ የሚሰራ በየገጠሩ እየሄደ ህብረተሰቡን የሚያስተምር ሚዲዮ ሁሉ እየተጠቀመ እንዴት በየቦታው ዳሪን መጣል ሽንትን በተገኘው ቦታ ሁሉ እንደው መጸዳዳት እንደዚህ የመሰለውን ነገር በማነወር እና ደግሞ በሽታው ምን እንደሚመስል በማሳየት ህብረተሰቡን የማንቃት የማሳወቅ እና መገናኛ ብዙሀን ውስጥ የሚሰሩ ባለሙያዎችን በጣም በቂ እውቀት ኖሯቸው ለዚህ ተሳትፎ እንዲያደርጉ ያሰለጥንልን ነው። ትንሽ ላላ ብሏል። አሁን ግን እያጠብቅን እንደገና መሄድ እንፈልጋለን። አጥረቱ በእውነት ውጤታማ ነው። ዳር ለመድረስ ደግሞ በሆነ በዚህ ዘመን ከሰው ወደ ሰው የሚጋባ ልንከላከል የሚቻል በሽታ ስቃይና መከራ ማየት የለብንም ብያ ይመጣል።
ፋታ የሚሰጥም አይደለም። እንዲህ ደግሞ በቀላሉ የሚረዳና የአይን ብርሃንን ማዳን የሚቻልበት ላይ ሁሉም በየበኩሉ በየሙያው የበኩሉን ማበርከት እንዳለበት እናምናለን። እንዴ በእኔ በኩል እንደው ለመቋጫ የአይን ጉዳይ ላይ እንደው በሌላም ጊዜ መልሰን እንደምናገኘው ተስፋ አረጋለሁ። እስካሁን ከተነጋገርናቸው ወጣ ያለ ግን መሰረታዊ የሆነ ብዙ ጊዜ የሚያስደምመኝን የአይን ጥያቄ ልጠይቆ የአይንና የብርሃን ቁርኝት ይታወቃል። ያለ ብርሃን አይንም ቦታ የለው፣ ብርሃን ደግሞ አይን ውስጥ የሚሰራውን ስራ በግልጽ አናየውም። አንድ ነገር መልከት ከማድረጋችን ምን እንደሆነ ስለምንለይ የአይን ብርሃን ያለውን ድርሻ ከአንጎላችን ጋር ያለውን ግንኙነት አንድ ነገር ምስሉ በአይናችን በገባው ብርሃን አማካኝነት አእምሯችን ጋር ደርሶ ተተርጉሞ በዛው ቅጽበት ያየነውን ነገር እንድናውቀው የሚያደርግበት መንገድ በጣም ያስደምማልና እንደው ለተራ ሰው በሚገባ መንገድ አንድ ነገር ስናይ እንደው አይናችን እንዴት ነው የሚሰራው?
ድንቅ ጥያቄ ነው። ብርሃን ይገባል። ይሄ ቅድም ያልኩ ብሌን ብዬ ያነሳሁት በጣም ንጹህ መስታወት አለ ከዚህ ከጥቁሩ ፊት ለፊት የማይታይ ስለሆነ ነው። እንደ አይኔ ብሌን አለ እኮ በእኛ አነጋገር በጣም በጣም የሚያከብረው ነገር ነው እና በዛ በብሌኑ ይገባና ጥቁሩ ደግሞ መሀከል ላይ ቀዳዳ አለው። ከዛ ሁላ ሌንስ እንለዋለን። በሱ ያደረግና ወቲና የሚባል አለ። እዛ ላይ መረብ ነገር ነው። እዛ ላይ ያርስና አቀባይ ነው አይን። ነርቡ ልክ አሁን ቤት ውስጥ መብራት እንደሚያመጣ መስመር ማለት ያ ወስዶ አንጎሉ ላይ ከበስተኋላ በኩል ያሳርፈዋል። ተርጓሚው ይሄንን ታያለህ ብሎ የሚተረጉመው አንጎል
አንጎላችን ነው።
ልክ ነው። እንግዲህ ሁለቱ አይናችን ጤነኛ ከሆነ በሁለቱም አይናችን አንድ ጊዜ ነው የምናየው። በስተቀኝ በኩል የሚመጣው ወደ ግራ አንጎላችን ይሄዳል። በግራ በኩል የሚመጣው ወደ ቀኝ አንጎላችን ይሄዳል። ትርጉሙ ይቀደዳል።
ይሄ ሁሉ ግን በቅጽበት ነው የሚሆነው። ዶክተር ወንዶ የሚያስደንቅ የሚመስለኝ አንድ ነገር አይተን መረዳታችን መቅደሙ በዛ ቅጽበት ቅድም ባለው ሂደት ውስጥ ያለፈ በአይናችን ቀዳዳ የገባው ብርሃን ያየነውን ነገር በየደረጃው በአይኖች ክፍሎች ውስጥ አልፎ አንጎል ደርሶ ተመልሶ እስከሚመጣ ድረስ ምንም ጊዜ የሚጠፋ አይመስልም።
ልክ ነው፣ ልክ ነው። በጣም በብዙ ሚሊዮኖች የሚቆጠሩ ናቸው እንግዲህ ሴሎቹ ይህን ተቀብለው ወደ አንጎል የሚያስተላልፉት እና ለምን ብትል ምንም ሁሉን ነገር አጥንት ላይ አክፍለው ትርጉም እንዲሰጥ ያደርጋሉ። ብሌን ራሱ የአይን ብሌናችን እንዴት ንጹህ ሆኖ መቶ በመቶ ብርሃን የሚያስል ሰው እኮ ገና አልሰራም። እሱ ራሱን መግቦ አጽድቶ ብሎ ጥብቆ ንጹህ ሆኖ መቀመጥ አለበት። ትንሽ ታንክ የገጠመው እንደሆነ ብርሃኑ ሊገባ አይችልም። አንጎል ያላገኘውን ነገር ሊተረጉም አይችልም።
የዚያ ስሜት ተጋሪዎች መሆን እንፈልጋለን። በዛው ስሜት ነው ዛሬም እርሶ ጋር የምንጫወተው። የአይን ጉዳይ ፋታ የሚሰጥም አይደለም። እንዲህ ደግሞ በቀላሉ የሚረዳና የአይን ብርሃንን ማዳን የሚቻልበት ላይ ሁሉም በየሙያው የበኩሉን ማበርከት እንዳለበት እናምናለን። በሌላም ጊዜ መልሰን እንደምናገኘው ተስፋ አደርጋለሁ።
እጅጉን አድርገን እናመሰግናለን ዶክተር ወንዶ አለማየሁ።
እኔ በጣም በጣም እናመሰግነው ዘረቆ እንጂ በጣም በጣም እናመሰግነው። ይሄ እናንተ ድጋፍ ወሳኝ ነው በእውነት። ህብረተሰቡን በማሳወቅ እና የመንግስትን ድርጅት ሆን የድጋፍ ድርጅቶች ይህንን ትኩረት ሰጥተውት ከዚህ ከባድ ችግር እንድንላቀቅ ድጋፋችሁ እንደማይለየን ተስፋ አደርጋለሁ።